እስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እነሆ አምላካችን ባማረ ክንዱ በቅንነት በትሩም እየመራን ያለፉትን ቀናት ሁሉ እየታደገን እየመገበን ለዚህች ሰዓት እንድንበቃ ፈቃዱ ሆኗል። እግዚአብሔር የተመሰገነ ይሁን። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቻችን። ዛሬም ደግሞ እግዚአብሔር አምላካችን ነው አንድ ላይ ሰብስቦን በእያለንበት ስፍራ ነው ከቃሉ ማድ እንደሚናገረን እንደሚያስተምረን እንደሚመግበን ባለሙሉ ተስፋዎችን። እግዚአብሔር ለኔም ለናንተም የሚበቃ ማድ አለው። ይህንን ብዙ ጊዜ ደጋግሜ እናገራለሁ። አዎ ይህ የዘላለም እውነት ነው። እግዚአብሔር አምላካችን ከማዱ ሲያካፍለን ዱቄቱ አለቀ ወይንም ደግሞ ውሃውም ቀጠነ እያለ ሚሳሳ ሚቸገር ሚጨነቅ አምላክ አይደለም። ሁሉ በሁሉ ነው። እግዚአብሔርን ታዲያ እንዲህ ያለ ብና መሰግነው Yes. አባታችንና አምላካችን ሆይ በእውነት ምስጋና ይገባሃል። ክብርም ላንተ ይሁን። ይህ ካንደበታችን የሚወጣ የምስጋናን መስዋዕት እግዚአብሔር ሆይ ተቀበል ዘንድ አንተ ቸል አትልም። እግዚአብሔር አምላካችን ሆይ በብዙ ነገር ልናመሰግንህ ዘንድ ልባችን ይወዳል። አዎ እኔ ብቻ ሳልሆን በዚህ ሰዓት በራዲዮ ናቸው ዙሪያ ተሰብስበው አንተን የሚያዳምጡ ወዳንተም የቀረቡ እግዚአብሔር አምላኬ ወገኖቼ እናቶቼና አባቶቼ ሁሉ አንተን ሊያመሰግኑ አንድ ሁለት የሚልን አንደበት አላቸው። እግዚአብሔር አምላኬ ሆይ 3 እና 4 ብቻም አይደለም 9 እና 10ም ብቻም አይደለም። አዎ አንተ ያደረክልንን ለመቁጠር ብንነሳ እግዚአብሔር አምላካችን ሆይ በእውነት ቁጥር አይገድበንም ጊዜም አይወስነንም። ስለዚህ ምጅጋ አድርገንና መሰግነሃለን። መዳኒታችን ሆይ በሁሉ ነገር ደግሞ መፍቴ ሆነህልናል። ቋጥሮ ነገሮቻችን እንዲፈቱ የነገራችን ሁሉ እግዚአብሔር ሆይ ራስ እንድትሆን አቤቱ አምላካችን ሆይ በጠላታችን ላይ እንድንጫማ ይሁንና እግዚአብሔር ሆይ ኃይልና ብርታትን የሰጠህን አንተን ጌታ ሆይ ስለ ዛሬው ውሏችን እጅግና መሰግነሃለን። በዚህች ሰዓት ደግሞ በመካከላችን ተገኝ ጌታ ሆይ ተናገረን። እግዚአብሔር አምላካችን ሆይ ለወታችን ዘመን የሚተርፎን ከቃልህ ደግሞ ማየት እንድንችል ታምራትን መመልከት እንድንችል እግዚአብሔር አምላካችን ሆይ በድንቅ በተአምር አንተ ተናገረን አስተምረን። ጌታ ሆይ ይህንን ሁሉ ስለምታደርግ እጅግ እናመሰግንሃለን። በመድኃኒታችን በጌታችን በኢየሱስ ክርስቶስ ያው ስም አሜን። በጌታ የተወደዳችሁ አድማጮች ትላንትናው ምሽት ክፍለ ጊዜ ጥናታችን ስለ መጽሐፈ ምሳሌ አንድ ነጥቦችን ማንሳታችንና ማውሳታችን የሚታወስ ነው። በቅዱሳት መጻሕፍት ውስጥ የቅኔ ወይም የግጥም መጻሕፍት ከሚባሉት አንዱ መጽሐፈ ምሳሌ መሆኑን አነሳንና መጽሐፈ ኢዮብ፣ የመዝሙራት መጻሕፍት፣ መጽሐፈ ምሳሌ፣ መጽሐፈ መክብብና ማልየ ማልይ ዘሰለሞን ምድባቸው የቅኔ ወይም የግጥም ከሚባሉት መጻሕፍት ውስጥ ነው ማለታችንም የሚታወስ ነው። አዎ የመጽሐፈ ምሳሌ የመክብብና የማልየ ማልይ ጻፊ ሰለሞን ነው። መጽሐፈ ምሳሌ የጥበብም መጽሐፍ ነው ብለን አንዳንድ ነጥቦችን ዘርዘር አድርገን ተመልክተናል። እግዚአብሔር የተመሰገነ ይሁን። በዛሬው ምሽት እንግዲህ ምዕራፍ 1ን እንጀምራለንና እስቲ መጽሐፍ ቅዱሶቻችን እንደተለመደው ገለጥ ገለጥ አድርጉና ምሳሌ 1 ቁጥር 1 ናውጡ። አድማጮች ምናልባት መጽሐፈ ምሳሌ ውስጥ ይህን ያክል የሚያጓጓና ልብን የሚያንጠለጥል ታሪክ ይገኝበታል ብላችሁ አላሰባችሁ ይሆናል። ይሁን እንጂ እንዲህ ያለ መጽሐፍ መሆኑን በእርግጠኝነት መናገር ይቻላል። ይህን መጽሐፍ በመጠቀም መንፈስ ቅዱስ ለኔም ለናንተም የሚሆን መልእክት ሊያስተላልፍልን ይችላል። መጽሐፉ የበለጠ ትኩረት ያደረገው ግን ወጣት ወንዶችና ወጣት ሴቶች ላይ ነው። በማንኛውም ዘመን እንደነበሩ ወጣቶች ሁሉ በዚህ ዘመን ያሉ ወጣቶችም ለተለያዩ ሕይወት ነክ ጥያቄዎቻቸው መልስ ይፈልጋሉ። ብዙዎች መጽሐፈ ምሳሌን የሚመለከቱት ዚህና ዚያ የተበታተኑ ጥቂት ምክሮች በአንድነት የተከማቹበት መጽሐፍ እንደሆነ አድርገው ነው። ይሁን እንጂ መጽሐፉ ወጥነት ያለው መጽሐፍ መሆኑን ይበልጥ መረዳት የሚቻለው ይበልጥ ስናነበውና ስናጠናው ነው። እስቲ አለፍ ብለናው ነው ደግሞ ቁጥር 1 እንመልከት። የእስራኤል ንጉስ የዳዊት ልጅ የሰለሞን ምሳሌዎች ይላል። የመጽሐፉ ጻፊ ንጉስ ሰለሞን እንደሆነ ከላይ የተመለከትነው ቃል በሚገባ ያረጋግጥልናል። እንዲህ ሲባል ግን ከተለያዩ ቦታዎችና ሰዎች የሰበሰብናቸው ምሳሌዎች መኖራቸውንም ሳንዘነጋ ነው። በዚህ መጽሐፍ ያልተካተቱ ሌሎች ብዙ ምሳሌዎችን መናገሩም ግልጽ ነው። የመጀመሪያው የመጽሐፉ ክፍል በጥበብና በድንቁርና ወይም በከንቱነት መካከል ያለውን ልዩነት ያነጻጽራል። ልብ በሉ፣ የመጀመሪያው የመጽሐፉ ክፍል በጥበብና በድንቁርና ፈጠን በሉ፣ በጥበብና በድንቁርና ወይም በከንቱነት መካከል ያለውን ልዩነት ያነጻጽራል። ይህም ከምዕራፍ 1 እስከ ምዕራፍ 9 ያሉትን ያካትታል። ይህ እንግዲህ የመጀመሪያው የመጽሐፉ ክፍል ነው ማለት ነው። ከቁጥር 2 እስከ 4 ያለውን እንመልከት እስቲ። ጥበብንና ተክሳጽን ለማወቅ የውቀትንም ቃል ለማስተዋል የጥበብን ትምህርት ጽድቅንና ፍርድን ቅንነትንም ለመቀበል ብልሃትን ለአላዋቂዎች ይሰጥ ዘንድ ለጎበዛዝትም ዕውቀትንና ጥንቃቄን ይላል። በዚህ ክፍል ተመሳሳይነት ያላቸው እንዲያውም በጣም የተቀራረቡ 10 ቃላትን እንመለከታለን። እነዚህ ቃላት አንድ አይነት ቢመስሉም በፍጹም አንድ አይነት አይደሉም። ይህንን ለመረዳት ረጋ ብሎ መመልከትን ይጠይቃል። ጻፊው በክፍሉ ውስጥ ጥበብን ለማወቅ ይላል። ለመሆኑ ጥበብ ስንል ምን ማለታችን ነው? ከቅዱሳት መጻሕፍት እንደምንመለከተው ጥበብ ማለት በምናውቀው ነገር በአግባቡ መጠቀም ማለት ነው። ይህንን ያዙልኝ። ጥበብ ማለት በምናውቀው ነገር በአግባቡ መጠቀም ማለት ነው። በዚህ መጽሐፍ ብቻ ጥበብ የሚለውን ቃል ከ35 ጊዜ በላይ ተጠቅሶ እናገኘዋለን። ብዙ ታላላቅና ባለ ብሩህ አእምሮ ባለቤቶች ዕውቀት ቢኖራቸውም ጥበብ ግን እንደሌላቸው ከተለያዩ ሁኔታዎች መመልከት ይቻላል። በሌላ አነጋገር ያላቸውን ዕውቀት በሚገባ አልተጠቀሙበትም ማለት ነው። እዚህ ላይ አንድ ሌላ ተጨማሪ ነገር ማከል ፈልጋለሁ። ኢየሱስ ክርስቶስ ለኛ በዚህ ዘመን ላለነው አስፈላጊ የሆነውን ያህል ለብሉይ ኪዳን ዘመን ሰዎች ደግሞ ጥበብ በጣም አስፈላጊ ነበረች። አስተዋላችሁ? ኢየሱስ ክርስቶስ ለኛ በዚህ ዘመን ላለነው አስፈላጊ የሆነውን ያክል ለብሉይ ኪዳን ዘመን ሰዎች ደግሞ ጥበብ በጣም አስፈላጊ ነገር ነበር። ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ ይሆናችሁ ከርሱ ነው ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 30ን ተመልከቱ። በዚህ ዝርዝር ውስጥ የመጀመሪያውን ስፍራ የያዘው ጥበብ እንደሆነ አስተውላችኋልን? ክርስቶስ ለአማኙ ጥበብ ነው ወዳጆቼ። ልብ በሉ፣ ክርስቶስ ለኔና ለእናንተ ጥበባችን ነው። ጥበብን ማወቅ ማለት ኢየሱስ ክርስቶስን ማወቅ ማለት ነው። ጳውሎስ የነበረውን ምኞትና ፍላጎት በሙሉ እርግፍ አድርጎ ስለተወበት ምክንያት ሲናገር እርሱን አውቅ ዘንድ ይላል። አያችሁ? እርሱን አውቅ ዘንድ ይላል። ፊልጵስዩስ ምዕራፍ 3 ቁጥር 10ን መመልከት ይቻላል። ወዳጆቼ ክርስቶስን የማወቅ ረሃብና ጥማት የኔንና የናንተን ነፍስ እንዲሞላ እግዚአብሔር ይርዳን። ይህ በጣም ያስፈልገናል። ስለሆነም በመሰረታዊ ባህሪው ጥበብ ክርስቶስ ነው። ልብ በሉ፣ በመሰረታዊ ባህሪው ጥበብ ክርስቶስ ነው። ጥበብ ማለት ባወቅነውና በተረዳነው በትክክል የመጠቀም ችሎታ ማለት ነው። ይህንን ተረዱልኝ። ጥበብ ማለት ባወቅነውና በተረዳነው በትክክል የመጠቀም ችሎታ ማለት ነው። ክርስቶስን ማወቅ ጥበብ ነው። ወዳጆቼ፣ ወገኖቼ ይህን ያክል የተማራችሁትና አዋቂ ከሚባሉ ሰዎች ምድብ ላትሆኑ ትችላላችሁ። ክርስቶስን ስታውቁ ግን ጥበበኞች ትሆናላችሁ። እግዚአብሔር የተመሰገነ ይሁን። በክፍሉ ውስጥ ደግሞ ከቁጥር 2 እስከ 4 ባለው ውስጥ ማለቴ ነው ተክሳጽ የሚለውን ቃል እናገኛለን። ተክሳጽ የሚለው ቃል በመጽሐፈ ምሳሌ ውስጥ ከ26 ጊዜ በላይ ተጠቅሷል። ልብ በሉ፣ ተክሳጽ የሚለው ቃል በመጽሐፈ ምሳሌ ውስጥ ከ26 ጊዜ በላይ ተጠቅሶ እናገኛለን። አንዳንድ ቦታ ደግሞ ቅጣት ወይም መቅጣት በሚለው ቃል ተተርጉሟል ወይም ተተክቷል። እስቲ ለዚህ ምሳሌ እንዲሆነን የሚከተለውን እንመልከት። በበትር ከመምታት የሚራራ ሰው ተመልከቱ፣ በበትር ከመምታት የሚራራ ሰው ልጁን ይጠላል፣ ልጁን የሚወድ ግን ተክቶ ይገስጸዋል ይላል። ምሳሌ ምዕራፍ 13 ቁጥር 24ን ተመልከቱ። ምሳሌ 13 ቁጥር 24 እዚህ ላይ ይገስጸዋል የሚለውን ይቀጣዋል ብሎ መተርጎም ይቻላል። በሌላ አነጋገር በመቅጣት ወይም በመገሰጽ ማስተማር የሚለውን ጭብጥ ሐሳብ ማግኘት እንችላለን ማለት ነው። በአሁኑ ዘመን ግን ይህን እውነት ዘንግተናል። የዚህ ዘመን ትውልድ ከእግዚአብሔር ቃል አፈንግጧል። ወንጀለኞችን እስር ቤት የምናኖረው እንዲማሩ ለማድረግ ነው ሲባል እንሰማለን። ወንጀለኞችን እስር ቤት የምናኖራቸው እንዲታረሙ፣ ታድሶ እንዲያደርጉ ወይም እንዲማሩ ለማድረግ ነው እየተባለም ደጋግሞ ይነገራል። ከእግዚአብሔር ቃል አንጻር ስንመለከተው ግን ዓላማው ከዚህ የተለየ ነው። ዓላማው ወንጀለኛው ላይ መፍረድና መቅጣት ነው። በሌላ በኩል ደግሞ አንድን ልጅ የምንቀጣው ወይም የምንገስጸው ለትምህርት እንዲሆነው እንጂ የግድ መቀጣት ስላለበት አይደለም። አስተዋላችሁኝ አይደል? አንድን ልጅ የምንቀጣው ወይም የምንገስጸው ለትምህርት እንዲሆነው እንጂ የግድ መቀጣት ስላለበት አይደለም። ማንም ጤናማ ሰው ልጁን የሚቀጣው እንዲሁ ለቅጣትነቱ ብቻ ሊሆን አይችልም። ቅጣቱ ዓላማ አለው። ዓላማውም ማስተማር ነው አይደለም እንዴ? አዎ። ስለሆነም አንድን ወንጀለኛ የምንቀጣበት ዓላማና አንድን ልጅ የምንቀጣበት ዓላማ የተለያየ ነው ማለት ነው። ልብ በሉልኝ ወዳጆቼ፣ በዘመናችን ልጅ መቀጣት አለበት ወይስ የለበትም በማለት ከፍተኛ ክርክር ተነስቷል። እንዳንዳንድ ሰዎች አባባል አዲሱን የማስተማሪያ ዘዴ ሥራ ላይ ለማዋል ይታሰባል። ግን ልጅን በመቅጣት ማስተማር ስለሚለው መጽሐፍ ቅዱሳዊ አመለካከትስ ምን ያህል ታስቦበት ይሆን? እኔ ይህ ነገር ብዙ ጊዜ ይገርመኛል ወዳጆቼ። ተግሳጽ ማለት ልብ በሉ፣ ተግሳጽ ማለት በመቅጣት ማስተማር ማለት ነው። ፈጠን ፈጠን እያላችሁ ጻፉ። ተግሳጽ ማለት በመቅጣት ማስተማር ማለት ነው። ሰማያዊ አባታችን እግዚአብሔር በቅጣት ውስጥ ማስተማሩን ከማንም በተሻለ ሁኔታ ያውቅበታል። በሕይወቴ የተማርኳቸው ጠቃሚ ትምህርቶችን የተማርኩት በዚህ መንገድ ነው ወገኖቼ። የጥበብን ትምህርት የሚለውንም ቃል በዚሁ ክፍል ውስጥ ተመልክተናል። ጥበብ ወይም ትምህርት ሲል መለየት ማለትም ክፉና ደጉን መለየት ማለትም ሊሆን ይችላል። በአእምሮአችን እንድንጠቀምበት እግዚአብሔር እንደሚፈልግ መረዳት ይኖርብናል። ይሁን እንጂ አእምሮአችን ራሱ መቀደስ እንዳለበት ማወቅ አለብን። ቁጥር 3 ስለ ፍርድ ወይም ፍትህ ይናገራል። በዚሁ ክፍል ማለቴ ነው። ቁጥር 3 ስለ ፍርድ ወይም ፍትህ ይናገራል። ይህም ጽድቅን፣ መልካም ስነ ምግባርን ወይም ትክክለኛ ዳኝነትን ለማመልከት ነው። አንድ የኮሌጅ ፕሮፌሰር በአንድ ወቅት ጽድቅ ወይም ትክክለኛ የምንለው ነገር በሙሉ አንጻራዊ እንደሆነ ሲናገር ሰምቻለሁ። ስለዚህም እየደጋገመ እውነት ምንድን ነው? ትክክል ወይም ጽድቅ የምንለው ነገር ምንድን ነው? በማለት ይጠይቅ ነበር። በዚያ ወቅት ለዚህ ጥያቄ በቂ መልስ ባይኖረኝም አሁን ግን በቂና አስተማማኝ መልስ አለኝ። ብርሃንን ከጨለማ የለየ እግዚአብሔር ነው አይደለም እንዴ ወዳጆቼ? ብርሃንን ከጨለማ የለየ እርሱ ልዑል እግዚአብሔር ነው። ፀሐይ እንድትወጣ ወይም እንድትጠልቅ ማድረግ አልችልም እኔ። ይህን ፍጥረት ዓለም የፈጠረና የሚያስተዳድር እግዚአብሔር ነው። መልካሙንና ክፉውን የለየ እግዚአብሔር ነው። ስለሆነም እርሱ መልካም የሚለው መልካም ነው፣ እርሱ ክፉ የሚለው ነገር ደግሞ ክፉ ነው። ስለሆነም ክፉና መልካም አንጻራዊ ነገሮች አይደሉም ማለት ነው። የሌሊትና የቀን ያክል የተለያዩ ነገሮች ናቸው። ፍርድ የሚለውን ቃል በዚሁ በቁጥር 2 እስከ 4 ባለው ክፍል ውስጥ ተመልክተናል። ፍርድ ሲል ትክክለኛ ውሳኔ ማድረግን ነው የሚያመለክተው። ፍርድ ሲል ትክክለኛ ውሳኔ ማድረግን ያመለክታል። አንዳንድ ጊዜ መስቀልያ መንገድ ላይ የመቆምን ያክል ምን መወሰን እንዳለብን ግራ ገብቶን እንጨነቃለን። እንግዲህ እንዲህ ያለው ሁኔታ ሲገጥመን ረጋ ባለ ሁኔታ አስተማማኝ ውሳኔ ላይ መድረስ ነው የሚኖርብን። የምናደርጋቸው ውሳኔዎች ሁሉ የእግዚአብሔር ልጆች የመሆናችንን እውነት ያገናዘቡ መሆን አለባቸው። ማንኛውንም ነገር የምናደርገው ወይም የምንናገረው ጸጸት በማያስከትልብን ሁኔታ ሊሆን ይገባል። በማንኛውም እንቅስቃሴያችን ዕውቀትና ጥንቃቄ የሕይወታችን መመሪያዎች ሊሆኑልን ይገባል። ልብ በሉ፣ በማንኛውም እንቅስቃሴያችን ወይም በማንኛውም ሥራችን ውስጥ ዕውቀትና ጥንቃቄ የሕይወታችን መመሪያዎች ሊሆኑልን ይገባል። አስተዋዮችና ጥበበኞች መሆን አለብን። ጌታ ኢየሱስ ክርስቶስ እንደ እባብ ጠቢብ እንደ ርግብ የዋህ መሆን እንዳለብን ነግሮናል። ማቴዎስ ምዕራፍ 10 ቁጥር 16ን ይመለከቷል። ለጎበዛዝትም ዕውቀትንና ጥንካሬን ይላል ክፍሉ። ዕውቀት የሚባለው ስለ ተለያዩ ነገሮች የምናሰባስበው ጠቃሚ መረጃ ነው። ልብ በሉ፣ እዚህ ላይ ዕውቀት የሚባለው ስለ ተለያዩ ነገሮች የምናሰባስበው ጠቃሚ መረጃ ነው። በአንድ ወቅት አንድ ቦታ ተሰቅሎ ያየሁት ጥቅስ ከማወቅ ቀጥሎ ያለው ትልቅ ቁም ነገር ዕውቀትን ከየት ቦታ እንደምታገኝ ማወቅ ነው ይላል። አስተዋላችሁ? ከማወቅ ቀጥሎ ያለው ትልቁ ቁም ነገር ዕውቀትን ከየት ቦታ እንደምታገኝ ማወቅ ነው ይላል። ምንጊዜም ቢሆን መጽሐፍ ቅዱሳችንን አጠገባችን ማድረግና በምናገኘው አጋጣሚ ሁሉ ማንበብና ማጥናት አስፈላጊ የሚሆነውን በዚህ ምክንያት ነው። ጥንቃቄ ሲል ረጋ ብሎ ማሰብን ግራና ቀኙን በማየት ማመዛዘንን ማመልከቱ ነው። ይህ ደግሞ በተለይ በአፍላ ወጣትነት ዘመን ላይ ላሉ እጅግ አስፈላጊ ነው። ወጣት በነበርኩበት ሰዓት በዘፈቀደ ማለትም እንዲሁ የምመራና በመሰለኝ ውዬ የማድር ሰው ነበርኩኝ። ዛሬም ቢሆን ፍጹም የመሆን ደረጃ ላይ ደርሻለሁ ለማለት ድፍረት የለኝም ወገኖቼ። ያም ሆነ ይህ አርቆ አሳቢና አመዛዛኝ ክርስቲያን ጓደኞችን ማፍራት ከበረከት ሁሉ የላቀ በረከት ነው። አይደለም እንዴ? አዎ፣ ስላሉኝ በሳልና አርቆ አሳቢ ክርስቲያን ጓደኞች እግዚአብሔርን በጣም አመሰግናለሁ። ማንኛችንም ብንሆን በጥበብና በጥንቃቄ መመላለስን መማር ይኖርብናል። ይህ አሁን እያጠናን ያለነው መጽሐፈ ምሳሌ እነዚህን ባሪያት በማዳበር ረገድ የሚያደርግልን እገዛ ከፍተኛ ግምት የሚሰጠው ነው። እስቲ የዛሬውን የመጨረሻ ክፍላችን የሆነውን ቁጥር 5ን አብረን እንመልከት። ጠቢብ እነዚህን ከመስማት ጥበብን ይጨምራል፣ አስተዋይም መልካም ምክርን ገንዘቡ ያደርጋል ይላል። ታላላቅ ሰዎች እነዚህን ባሪያት ገንዘባቸው ያደርጋሉ። ምን ጊዜም ቢሆን ሁሉን እንደመረመሩና ሁሉን እንዳወቁ በፍጹም አያስቡም። በቅርቡ በሮክ ሙዚቃ አዋቂነቱ ከፍተኛ ደረጃ ላይ የደረሰው አንድ ወጣት በቴሌቪዥን እያየሁት ነበር። እንደ ታዘብኩት ይህ ወጣት ዘፋኝ ሁሉን ያወቀ ስለመሰለው አነጋገሩ ከኔ በላይ ላሳር የሚል መደምደሚያ ላይ መድረሱን ያረጋግጣል ወይም ደግሞ ያጋልጣል። ለእንዲህ አይነቱ ወጣት ስለምንም ነገር ምንም መናገር አይቻልም። መጽሐፈ ምሳሌ ግን አስተዋይ ሰው መልካም ምክርን ገንዘቡ ያደርጋል ይላል። እስቲ ልብ በሉ ይህንን ቃል፣ አስተዋይ ሰው መልካም ምክርን ገንዘቡ ያደርጋል። የዚህ መጽሐፍ ዓላማና ግብም ይኸው ነው። መጽሐፉ ጥልቅ ምክሮችን ቀለል ባሉና ውብ በሆነ ቋንቋ ይናገራል። እግዚአብሔር ለዘላለም የተመሰገነ ይሁን።
ሻነ ለለ ለካ ታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።